Gambino VOA.
Gambino VOA. ሰላም ሰላም እንዴት አመሻችሁ ተሳፈሩ ገባ በሉ ታክሲው ሞልቷል ሄኖክ ሰማግደር ነኝ ጋቢና ቪኦኤ አስገባችሁ የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል ታክሲዋ ሞልታለች ሎንች ነው እየገሰገሰች ነው መስታወት አራጋውም እዚህ ጋቢና ከጎኔ ቁጭ ብላለች
ሰላም እንደምን አመሻችሁ በዛሬው ዝግጅት ከ40 የሚበልጡ መሪዎችና በርካታ ወኪሎች የተገኙበት የአፍሪካ ጣሊያን ጉባኤ አትኩሮት በምጣኔ ሀብት እድገት ፍልሰትን በመከላከል ላይ አተኩሯል።
Encourage people to stay at home instead of immigrating to Europe.
አፍሪካውያኑን ከመሰደድ ይልቅ በሀገራቸው ሰርተው ስኬታማ የሚሆኑበትን መንገድ የሚያሳይ ነው።
ከሮማ ዘገባ በማቅረብ ላይ የምትገኘው ጆሴፊን ማኬናን አነጋግረናል። በሌላ ዘገባ በካናዳ በርካታ ኢትዮጵያውያንና ኤርትራውያን በሚኖሩባት አልበርታ ግዛት የተነሳ የዱር እሳት ሰዎችን ከስራቸው አስተጓጉሏል።
ከተማው በጣም በጭስታ ሆኗ ነው ያለው በአሁኑ ሰዓት ማለት ነው እና ሁላችንም ማስካርገን ነው ምንም እየተንቀሳቀስን ያለ ነው።
በዚህ ቦታ የከተማ አውቶቡስ አሽከርካሪ የሆነውና በአሁኑ ሰዓት ሰዎችን ከቦታው ለማውጣት በሚደረገው ርብርብ አብሮ እየተሳተፈ እንደሆነ የገለጸው አቶ ዘላለም መኮንን ማምሻውን የተናገረውን ነው ያሰማናችሁ።
በኢትዮጵያ የተከሰተው ድርቅና ባለፈው አንድ ወር ደግሞ በስድስት ክልሎች የጎርፍ አደጋ ያስከተለው አየር ጸባይ በሀገሪቱ ምጣኔ ሀብት ላይ ምን አይነት ተጽዕኖ እያሳደረ ነው?
101 ሚሊዮን ህዝብ በገጠር እርሻ ብቻ የስራ እድል መፍጠር አይቻለም። ኢንዱስትሪ መስፋፋት ይኖርበታል።
ዶክተር አክሎክ ቢራራ የምጣኔ ሀብት ባለሙያ ናቸው። ማብራሪያቸውን ይዘናል።
አንዲት ወጣት የልብስ ሰፊ እናስተዋውቃችሁ። ባህላዊና ዘመናዊ ቅዶችን አሳምራ ታቀናጃለች፣ ንድፍ ታወጣለች፣ ትሰፋለች። ፍቅርት አዲስ ትምህርቷ የሥነ ልቦና ጥናት ቢሆንም ልብስ እንደ መቅደድና መስፋት ግን ልቧን የሳበ ነገር አላገኘችም።
የመጀመሪያ ልጄን ከወለድኩ በኋላ ወደ ስራው ሞር ልጆቼ ጋርም ጊዜ መስጠት ስለፈለግኩ ቅጥሩን ስራ አቁሜ ወደ ዲዛይን የራሴን ቢሮ ከፈትኩኝ። ያኔ ነው እንግዲህ ወደዚህ የተለወጥኩ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ከሶማሊያ ፌዴራላዊ ሪፐብሊክ ተለይታ የራስ ገዝ አስተዳደር የመሰረተችው ሶማሌላንድ ዛሬ ረቡዕ 25ኛ ዓመት በዓሏን እያከበረች ነው። ከህዝቡ ሌላ የቀንድ ከብቶች፣ ግመሎች፣ አህዮችና አናብስት ሳይቀሩ የሶማሌላንዷን ቀይ፣ ነጭና አረንጓዴ ቀለማት ያሉበትን ሰንደቅ ዓላማ ተላብሰው በዓሉን በሰልፍ አድምቀው ታይተዋል። በዓለም አቀፉ ማህበረሰብ ዘንድ ሶማሌላንድ እንደ አንድ ነጻ አገር እውቅና ባይሰጣትም መሐመድ አህመድን ለመሰሉ ዜጎቿ ግን የራስ ገዝ አስተዳደር የሚለው ሀረግ ያስቆጣቸዋል። ሶማሌላንድ በትግሏ መብቷን ተቀዳጅታለች ሲሉም ይከራከራሉ። ሶማሌላንድ ከሶማሊያ ጋር የሶስት ዓመት የእርስ በርስ ጦርነት ካካሄደች በኋላ እንደ ኤሮፓውያን አቆጣጠር ከ1991 ጀምሮ ራሷን ነጻ አገር ብላ ብጠራም ሶማሊያ ለክልሉ የራስ አገዝ አስተዳደር መብት ከመስጠት ያለፈ ለነጻነቷ እውቅና አትሰጥም። ከሁለት ዓመት በፊት በናይጄሪያው ነውጠኛ ቡድን ቦኮ ሀራም አማጽያን ከተጠለፉት 219 የሰሜን ምስራቅ ቺቦክ ልጃገረዶች መካከል አንዷን እንዳስለቀቀ የናይጄሪያው ጦር ዛሬ ረቡዕ አስታወቀ። በጅምላ ከታፈኑትና ከተወሰዱት ልጃገረዶች መሀል ይችኛዋ ለመጀመሪያ ጊዜ የተገኘች መሆኗ ነው። የጦር ኃይሉ ቃል አቀባይ ሳኒ ኡስማን በመሴጅ ወይም በስልክ የጽሁፍ መልእክት እንዳሰፈረው ልጃገሪቱ የተገኘችው በሰሜን ምስራቅ ናይጄሪያዋ ዶምባ ከተማ በተሰኘ መንደር ውስጥ ነው። አቦኩ ጋጅ የተሰኘ አንድ የቺቦክ ቃፊር ለቪኦኤ በሰጠው ቃል መሰረት ቃፊሮቹ ልጃገረዷን ያገኙት ቦኮ ሀራም ምሽግ አካባቢ ደፈጣ ይዘው በነበረበት ወቅት ነው። በዩናይትድ ስቴትስ የትላንቱ በኬንታኪና በኦሪጋን የተካሄዱ ቅድመ ምርጫዎች የቀድሞ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን ኬንታኪን፣ ሌላው ተፎካካሪያቸው የቮርመንቱን ሴናተር በርኒ ሳንደርስን ኦሪገን አሸንፈዋል። ይህም ውጤት ሚስ ክሊንተን የፓርቲያቸው ውክልና አግኝተው ከሪፐብሊካኑ እጩ ዶናልድ ትራምፕ ጋር ለመፎካከር ወደሚያስችላቸው ደረጃ አቅርቧቸዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
በተለያዩ አቅጣጫዎች ወደ አውሮፓ የሚፈልሱና የሚሰደዱ አፍሪካውያንን ጉዳይ አስመልክቶ ለመወያየት የጣሊያን መንግስት ከፍተኛ ባለስልጣናት ከ50 የሚበልጡ የአፍሪካ ሀገሮች ባለስልጣናት ጋር በዛሬው ዕለት ውይይት ሲያደርጉ ውለዋል። ዘለቄታ ያለው ልማት በማምጣትና ለፍልሰተኞች በየሀገሮቻቸው የስራ ዕድሎችን በመፍጠር ወደ አውሮፓ በአስቸጋሪ መንገዶች የሚደረገውን ፍልሰት ለማስቆም የጋራ ውይይት አካሂደዋል። በተለይ እንደ ኢትዮጵያና ኤርትራ ያሉ የአፍሪካ ሀገሮች በርካታ ፍልሰተኞች ምንጭ በመሆናቸው የጣሊያን መንግስትና የአውሮፓ ህብረት በትብብር ሊሰሩ ያሰቧቸውን ውጥኖች አስመልክቶ ሄኖክ ሰማእግዜር በቀጣዩ የኪም ሉዊስ ዘገባ የሚዳስሰው ይሆናል።
ከ40 የሚበልጡ መሪዎችና በርካታ ወኪሎች የተገኙበት የአፍሪካ ጣሊያን ጉባኤ አትኩሮት በምጣኔ ሀብት እድገት ፍልሰትን በመከላከል ላይ ያተኮረ ሆኗል። በዚህ በያዝነው ዓመት ከ30,000 በላይ ፍልሰተኞችና ስደተኞች ወደ አውሮፓ በሰሜን አፍሪካ በኩል መግባታቸው የጣሊያን መንግስትና የአውሮፓ ሀገሮችን ያሳሰበ ጉዳይ ሆኗል። የጣሊያን ፕሬዚዳንት ሰርጂዮ ሞቶሬላ ከአፍሪካ ሀገሮች መሪዎችና ከአፍሪካ ህብረት ባለስልጣናት ጋር የመከሩበት ጉዳይ በሮም ዘገባ በማቅረብ ላይ የምትገኘው ጆሴፍ ማኬና ስታስረዳ
ዘላቂነት ያለው እድገት በአፍሪካ እንዴት ማምጣት እንደሚቻልና በአየር ንብረት ለውጥ የተነሳ የሚከሰቱ ችግሮች ያላቸውን አስተዋጽኦ በማጤን ፍልሰተኞችና ስደተኞች ላይ ያለውን ችግር ለመቅረፍ እንዴት እንደሚቻል ተነጋግረዋል።
የጣሊያን የውጭ ጉዳይ ሚኒስትር ፓውሎ ጀንቲሎኒ በጉባኤው ላይ ባደረጉት ንግግር ፍልሰትና ስደትን ፈጽሞ ለማስቆም ባይቻልም መጠኑን ለመቀነስ የጋራ የምጣኔ ሀብት ልማት ስራዎች የሚሰሩበትን እቅድ ይፋ አድርገዋል።
To encourage those economies, to promote those economies, encourage people to stay at home instead of immigrating to Europe. That requires additional...
የጣሊያን መንግስት ለአውሮፓ ህብረት ያቀረበው እቅድ አለ። ማለትም በአፍሪካ በርካታ የስራ ዕድሎችን የሚከፍቱ የአፍሪካ የምጣኔ ሀብትን ሊያጎለብቱ የሚችሉና አፍሪካውያኑን ከመሰደድ ይልቅ በሀገራቸው ሰርተው ስኬታማ የሚሆኑበትን መንገድ የሚያሳይ ነው። በእርግጥ እቅዱን ለመተግበር ከፍተኛ የገንዘብ ፍሰትን ይጠይቃል። የአፍሪካ ህብረትም ጊዜያዊ የገንዘብ እርዳታን ለዚሁ ቢመድብም ቀጣይነት ስለመኖሩ ግን የተረጋገጠ አይደለም።
የጣሊያን መንግስት ለአውሮፓ ህብረት በተለይ የከባቢ አየር ለውጥን ለመከላከል አልፎም በአፍሪካ አነስተኛና ጥቃቅን የንግድ ተቋማት የሚስፋፉበትና በስራ ተሰማርተው ስራ ለመፍጠር የሚችሉበትን መንገድ ለማመቻቸት በፖሊሲና በገንዘብ እርዳታ ስራ እንዲጀመር ጠይቀዋል። የአውሮፓ መሪዎች በጉዳዩ ቢስማሙም ገንዘቡ በማንና እንዴት እንደሚከፈል ወይም መርሃ ግብሮቹ እንዴት እንደሚተገበሩ በአግባቡ የተጠና እቅድና የአሰራር አግባብ የለም። አፍሪካ እድሜያቸው ከ15-24 የሆነው ህዝቧ 63% የህዝቡን ብዛት ይወክላል። በስራ ከተሰማራው ኃይል ውስጥ ደግሞ 33% የሆነ ድርሻ አላቸው። የአፍሪካ ህጉር በየአመቱ 10 ሚሊዮን አዳዲስ የስራ እድሎችን ለነዚህ ወጣቶች መፍጠር አለባት። ለዚህ አዲስ ትውልድ በፍጥነት የስራ እድል መፍጠር አስፈላጊ መሆኑን የአፍሪካ ሀገሮች ለራሳቸው መረጋጋትና ደህንነት ሲሉ የሚፈልጉት ጉዳይ ነው። ግብርናን ያማከለ የኢንዱስትሪና ቴክኖሎጂ እድገት በወጣት ስራ ፈጠራ ካልታገዘ ውጤቱ ስደት፣ ፍልሰትና አለመረጋጋት ይሆናል። በጣሊያን የሚገኙ በርካታ ፍልሰተኞችና ስደተኞች አውሮፓ ከገቡም በኋላ ይዞታቸውና ኑሯቸው የከፋ መሆኑን ነው የሚናገሩት። በቅርቡ በላምፔዱሳ በስደተኞች በተጨናነቀ አንድ ማቆያ ጣቢያ ሁከትና እሳት ተነስቶ እንደነበር ጋዜጠኛዋ ጆሴፊን ማኬና ታስረዳለች።
One building was set ablaze. There were no injuries, but this is an indication of just how tense things are. In the past 2 years, more than 320,000 immigrants have arrived by
And ሙሉ ህንጻ ቢጋይም በሰው ላይ የደረሰ ምንም ጉዳት አልነበረም። ነገር ግን ይህ ክስተት የሚያሳየው ምን ያህል ጉዳዩ ከባድ እንደሆነ ነው። ባለፉት 2 አመታት ውስጥ ከ320,000 በላይ ስደተኞች በባህር ተጉዘው ጣሊያን ወደብ ደርሰዋል። በዚህ አመት ደግሞ ከ30ሺ የሚበልጡ እንዲሁ በጣሊያን የባህር ወደብ ላይ እርዳታ እየተሰጣቸው ነው። ፍልሰቱ በዚህ ሁኔታ ከቀጠለ የጣሊያን የስደተኞች መጠለያ በቀጣይ ለሚመጡት ፍልሰተኞች እንክብካቤ ለማድረግ አቅም አይኖረውም።
አውሮፓ ባሁን ወቅት ከመካከለኛው ምስራቅና ከአፍሪካ የሚፈልሱ በርካታ ስደተኞች ጉዳይ በእጅጉ አሳስቧታል። አንዳንድ ሀገሮች ስደተኞችን መልሰው ወደ መጡባቸው ሀገሮች ለመላክና ወደ ሌሎች ሀገሮች ለማስፈር በሚሉ የተለያዩ ጊዜያዊ የውሳኔ አማራጮች የተጠመዱ ሲሆን፣ ዘለቄታ ያለው ለውጥ ለማምጣት ግን ልማትን ማፋጠን፣ በጦርነት በተጠመዱ ሀገሮች ሰላማዊ ሰዎች ጥበቃ እንዲደረግላቸውና የሰብአዊ መብቶች እንዲከበሩ የተቀናጁ እቅዶች ቢኖሩም በስራ ላይ ሲውሉና ለውጥ ሲያመጡ ግን አይታዩ።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማእግዚአብሔርና በመስተዋት አረጋው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ
ራዲዮ ተክለ አሜሪካራ ጋቢና
በሺዎች የሚቆጠሩ ኢትዮጵያውያን ይሰሩባታል በተባለው በካናዳ አልበርታ ግዛት ፎርት ማክመሪ ከተማ የተነሳውን ሰደድ እሳት 15 ቀናት አስቆጥሮ በቁጥጥር ስር የዋለ ቢመስልም አሁን ደግሞ አቅጣጫውን ወደ ሰሜኑ ክፍል አዙሮ በትላንትናው ዕለት 1665 መኝታዎች ያሉት የአንድ የነዳጅ ማውጫ ድርጅት የመኖሪያ ካምፕ አቃጠለ። በዚህ ቦታ የከተማ አውቶቡስ አሽከርካሪ የሆነውና በአሁኑ ሰዓት ሰዎችን ከቦታው ለማውጣት በሚደረገው ርብርብ አብሮ እየተሳተፈ እንደሆነ የገለጸውን አቶ ዘላለም መኮንንን ማምሻውን ጽዮን ግርማ አግኝታ አነጋግረዋለች። እሳቱን መቆጣጠር ያልተቻለበትን ምክንያት ጠይቀዋለች። ምላሽ በመስጠት ይጀምራል።
እውነት ለመናገር ንፋሱ በጣም ኃይለኛ ነው። ንፋሱ በጣም ይነፍሳል እና አንዱን ቦታ ለማጥፋት በሚሞክሩበት ሰዓት ደግሞ ንፋሱ ወደ ሌላ ቦታ መንደር ይጀምራል እና የሙቀቱ መጠን በጣም ከፍተኛ ነው። ወደ 27 ዲግሪ ሴልሺየስ ነው በቀን። አየሩም ደግሞ በጣም ሞቃት ነው እና ያ ነው እያባባሰ ያለው እና ውሃ የመርጨት እና ኬሚካል የማፍሰሱ ነገርም ደግሞ ቦታውን እያጣሩ ነው። ኬሚካል የሚያፈሱት ለምን ያው ለወደፊት እንዳይጎዳ በሚል ያው በጥንቃቄ ነው እያደረጉት ያሉት እና እነሱ ያንን እንትን እስከሚሉ ድረስ ያው እሳቱ ግን ያው ጊዜ አይሰጥም እና ይፈጥናል ማለት ነው። ነኝ ያለሁት
እሳቱን በምን ያህል ርቀት አይተኸዋል?
ሰኞ ዕለት ነው የመጣሁት። ሰኞ ዕለት ግማሽ መንገድ 50 ኪሎ ሜትር ሲቀረን በቃ እሳቱ አጠገባችን ስለነበረ ያው ግማሾቹ ሰራተኞች በእሳት ውስጥ አናልፍም ብለው ያው የተመለሱ ነበሩ። ግን ያው ዋናው ማናጀራችን ነበረ እና እሱ እኔ ከፊት እሄዳለሁ ግዴታ ወደ 10,000 ሰው የሚሆን መውጣት የሚያስፈልገው እርዳታ የሚያስፈልገው ሰው አለ ስላሉን ያው በድፍረት ይደናል እና በእሳት ውስጥ ነው ያለፍ ነው። በግራም በቀኝም በሀይዌ መሀል እየነደደ ነበረ። ሄሊኮፕተሮች ነበሩ። በሄሊኮፕተር ነው የሚያጠፉት። እንኳን የእሳት አደጋ መኪና ይዘው የመምጣት ፍጥነቱ ያው እንትን ስለሚላቸው በሄሊኮፕተር እና በአውሮፕላን ኬሚካል በማፍሰስ ለማረጋጋት ሞክረው ነበረ። ወደ ማታ ላይ ቀዝቀዝ ሲል አየሩ እሳቱ ጠፋና ያው በጭስ ነው የሚያድረው። ከዛ ጠዋት ላይ ደግሞ ሙቀቱ ሲጀምር እንትን ሲለው ደግሞ ያው መንደድ ይጀምራል ማለት ነው።
እነዛን 10,000 ሰዎች አወጣችኋቸው? ከዛ ከሄዳችሁ ታዲያ
እሳት ስለነበረ ያው እኛም መሄድ ስላልቻልን ራሳቸው የራሳቸው የነዳጅ ማምረቻውን ራሳቸው መኪና ነው ያወጧቸው። እኛ ገና አልደረስን መንገድ ላይ ያው ቁመን ነበር። እሳቱን ማለፍ ስላልቻልን በጣም ኃይለኛ ስለነበረ ትንሽ እስከሚረጋጋ ድረስ ቆዩ ብለው ፖሊሶች ይዘውን ነበረ። ከዛ ማናጀራችን እስከሚመጣ ድረስ ጠበቅን። በዛ ሰዓት እንትን አልን፣ ግን የዛ ሰዓት አስወጥተዋቸዋል። ወደ 4,000 የሚሆን ሰው በራሳቸው መኪናና በአውሮፕላን በመታገዝ ህዝቦቹን አውጥተዋቸዋል። ግን የሚገርምሽ አሁን ድረስ ወደ 3 የሚሆኑት የጋዝ እነዚህ የነዳጅ ማውጫ እንትኖች እስካሁን ህዝቦቻቸው አሉ። ግን ያው ዛሬ እንዲወጣው እያስገደዷቸው ነው ያሉት። ግን ስቲል በስራ ላይ ናቸው ያሉት። አንዳንድ ጓደኞች አበሻ ጓደኞች አሉኝ እና ደውዬላቸው ነበረ። ስቲል ስራ ላይ እንደሆኑ ነው እየነገሩኝ ያሉት።
ሁሉም ሰው እንዲወጣ አልታዘዘም ነበር ማለት ነው?
ሁሉም ሰው ወጦ ነበረ። የዛ ጊዜ እንግዲህ ሜይ 3 ላይ ነበረ የተከሰተው እና ከተማው ላይ ነበረ። ከዛ በኋላ ግን እሳቱ ወደ ሰሜን ስለነበረ እነዚህ ጋዝ የሚያወጡት እንትኖች ወደ ኖርዝ ናቸው ያሉት ከከተማው እና እንዲወጡ ተደርጎ ነበረ። ወጦ ነበረ ሁሉም በአውሮፕላንም ብዙ አበሾች የሚገርምሽ ወደዛ ነበር የሄዱት። ከተማው ሀይዌው ተዘግቶ ስለነበረ ወደ ኤድመንተን ሜጃው ሰው ወደ ኖርዝ እንዲሄድ ወደ ሰሜን እንዲሄድ ነበር የተደረገው እና ነገር ግን እሳቱ ሊያቆም ስላልቻለ በአውሮፕላን የወሰዷቸው አብዛኞቹን የነበረው ማለት ነው። የዌስት ጄት እና የኤር ካናዳ አውሮፕላኖች ህዝቡን ጠቅላላ አውጥተውት ነበረ። ከዛ በኋላ ግን መለሷቸው ወደ ስራ ማለት ነው። ወደ ስራ መመለስ ትችላላችሁ ተብለው ድጋሚ በአውሮፕላን ወደ ስራ ገብተው ነበረ። እሳቱ የቆመ ነገር የመሰላቸው ግን ሲላውንም ደሞ ደኖርዝ እየሄደ ነው ያለውና
በአንድ ነዳጅ ማደያ ውስጥ ምን ያህል ሰራተኛ ይኖራል?
ለምሳሌ ያህል እንግዲህ ሳንኮር በሚባለው አንድ የጋዝ ማውጫ እንትን አለ የአሜሪካ ኩባንያ ነውና በሱ 4000 ሰራተኞች ናቸው አሉ የተባለው።
እነዚህ ሰራተኞች ካምፕ አላቸው። እዛ ካምፕ ውስጥ ነው የሚኖሩት ማለት ነው?
አዎ፣ በሽፍት ነው የሚኖረው። 7 ቀን 12 ሰዓት ይሰራሉ ለአንድ ሳምንት ማለት ነው። ከዛ እነሱ ወደ የቤታቸው ይሄዱና ደሞ ሌሎች ይመጡና እነዛ ደሞ ይጠቀሙበታል ማለት ነውና ወደ 665 ሩም የነበረው አንዱ አዲስ የተሰራ ነበር አሁን በቅርብ የተሰራው እና ያው ሙሉ በሙሉ ነው በቃ የጠፋው ትናንትና በነደደው ሰዓት። አሁን ደግሞ የሚቀጥለው ካምፕ ደግሞ ያለው በትንሽ ኪሎ ሜትር ርቀት ውስጥ ነው ያለው ሜቢ 5 ኪሎ ሜትርም አይሞላም። እና እንግዲህ ዛሬ ደግሞ ከተማው በጣም በጭስ ታፍኗ ነው ያለው በአሁኑ ሰዓት ማለት ነው። እና ሁላችንም ማስክ አድርገን ነው ምንም የተንቀሳቀስን ያለ ነው።
ከተማው በምን ያህል መጠን ተቃጥሏል? አሁን
እንግዲህ በሄክታር ሲቀመጥ 355,000 ሄክታር መሬት ነው የተቃጠለው። እና በመኖሪያ ቤቶች ደግሞ አንዳንዱ አካባቢ ላይ ሙሉ በሙሉ እንትን የተቃጠለ ቤቶች አሉ። አንዳንዱ ደግሞ ያው ወደ 50% ያው በእንትን ነው በሰፈር ነው ያለው። እና እንደ ራሴ ግምት እኔ ከ35% በላይ ያው መኖሪያ ቤቶች ጠፍተዋል ብዬ አምናለሁ በራሴ ማለት ነው።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ 1:30 ጀምሮ ታገኙታላችሁ። ከምሽቱ 1:00 ጀምሮ ደግሞ በመካከለኛ ሞገድ በ1431 ላይ እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሃሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶች ስጡን።
አት ቪኦኤ አምሃሪክ ላይ ሁልጊዜም አስተያየቶቻችሁን እንቀበላለን። አሁን የጋቢና ቪኦኤ ዲጄ ፋትሱ እዚህ ይገኛል። ዲጄ ምን ሙዚቃ መርጣል?
እንግዲህ በዛሬው ፕሮግራማችን ላይ ጋሽ ማሙድን ሙዚቃ ነው ያዘጋጀውላችሁ። ጋሽ ማሙድ እንግዲህ ሙዚቃ የጀመረበት 50ኛ ዓመት ባለፈው ጊዜ በአዲስ አበባ ኢትዮጵያ አክብረዋል። ሲደራ የሚለውን ሙዚቃ እንጋብዛችሁ።
ወደ ተከታዩ ዝግጅት እናልፋለን። ኢትዮጵያ ኤልኒኞ የተባለ የአየር ጸባይ ለውጥ ለበርካታ ወራት የዘለቀ ድርቅና ባለፈው አንድ ወር ደግሞ ወቅቱን ያልጠበቀ ዝናብና ጎርፍ አስከትሏል። የዚህ ሁሉ የዞሮ ድምር ታዲያ በምጣኔ ሀብቱ ላይ ጫና አሳድሯል። የዚህ ዓመት የኢትዮጵያ እድገት ከነበረበት 2 ዲጂት ዝቅ ብሎ በ4.5% እንደሚያድግ የዓለም የገንዘብ ድርጅት IMF በሚያዝያ ወር አስታውቋል። በዚህ ዙሪያ ለመወያየት ከ30 ዓመታት በላይ የዓለም ባንክን ጨምሮ በተለያዩ የልማት ተቋማት የሰሩትን ዶክተር አክሎግ ቢራራን በእንግድነት ጋብዣለሁ።
ጫናው በጣም ከፍተኛ እንደውም እየቀደም ነው ሊታወቅ የሚችለው። ምክንያቱም የእድገቱ መጠን ድሮ ድርብ አሃዝ ተብሎ ይነገር የነበረው አሁን 4.5% ይሆናል በሚባልበት ጊዜ ሁኔታውን ያባብሰዋል የሚል ግምት ነው ያለኝ።
እንግዲህ ሁኔታውን አስመልክቶ ደግሞ ያው አስቸኳይ እርዳታ መንግስት እየሰጠ እንደሆነ፣ የመልሶ የማቋቋም ስራዎችን ደግሞ ወደፊት በቅድ እንደያዘ የብሔራዊ አደጋ ስጋት ስራ አመራር ኮሚሽን አቶ ምትኩ ካሳ ገልጸውልናል። እስኪ እንስማ።
በመጀመሪያ ደረጃ ይሄ ኢሊኖ ክስተት በሚኖርባቸው አመታት ድርቅን ተከትሎ የሚዘንበው ከመደበኛ በላይ ስለሚሆን ከመደበኛ በላይ ዝናብ ያገኙ አካባቢዎች ቅጽበታዊ የጎርፍ አደጋ የመከሰት እድል ሰፊ ነው። ስለዚህ ኢትዮጵያንም ስንወስድ በ2015-16 በኢሊኖ ተጽዕኖ ስር በመሆኗ እንግዲህ በ50 አመት ታሪኳ ውስጥ ትልቅ የሚባል ድርቅ አደጋ ነው ያጋጠማት። ይህንን ተከትሎ አሁን እየዘነበ ባለው የበልግ ዝናብም ብዙዎቹ አካባቢዎቻችን ላይ ከመደበኛ በላይ ዝናብ ነው እያገኙ ያሉት። ለዚህኛው ከመደበኛ በላይ ሆነው ዝናብ ነው ቅጽበታዊ ጎርፍ አደጋ እያስከተለ የሚገኘው።
ዶክተር አክሎግ እንግዲህ እንደዚህ አይነት ቅጽበታዊ አደጋዎች በሚከሰቱ ጊዜ የሀገር እድገት እንዳይስተጓጎል መንግስታት በፖሊሲ ደረጃ ምን ማድረግ ይችላሉ? ከሌሎች ሀገሮች ልምዶች እስኪ ተመልክተን የኢትዮጵያ መንግስት ምን ቢያደርግ በማህበረሰቡ ላይ ጉዳቱ አነስተኛ እንዲሆን ሊያደርግ ይችላል?
እኛ ኢትዮጵያውያን የድርቅ ረሃብ ሲከሰት የመጀመሪያ ጊዜ አይደለም። በተከታታይ ተጎድተናል። ብዙ ሚሊዮን ህዝብ ተጎድቷል። ብዙ ሀብት ወድሟል። እና ካለፉት የድርቅ ረሃቦችና ጎርፎች ምን ተምረናል የሚለው ጥያቄ አግባብ ያለው ይመስለኛል። እንግዲህ ችግሮች በሚከሰቱበት ጊዜ አንድ መንግስት ወይም አንድ ህዝብ፣ አንድ አገር ካለፈው መማር ይኖርበታል የሚል እምነት አለኝ። እንግዲህ መማር ማለት ምንድን ነው? ችግሩ እንዳይከሰት ልዩ ልዩ ግብአቶችን አድርጎ የሚጎዱ ቦታዎች ላይ ለምሳሌ ድርቅ በሚያጠቃቸው ቦታዎች ላይ ሊሰሩ የሚገባቸው እንትኖች ስራዎች አሉ። ሌሎች ሀገሮች እንዳደረጉት ህንዶች አድርገውታል። ታንዛኒያም አይተነዋል። በኬንያም አይተነዋል። በሳሄል በተባለው ቦታም ታይቷል። የአሜሪካ የተራድኦ ድርጅት ብዙ ጊዜ የጻፋቸው እና ያሳሰባቸው ነገሮች ነበሩ። መጀመሪያ ቀድሞ ጥንቃቄ መደረግ አለበት የሚል ነው። ይሄ ሬዚሊየንሲ የተፈጥሮ ችግርን ለመቋቋም አስቀድሞ ማሰብ፣ አስቀድሞ ፕላን ማድረግ፣ አስቀድሞ ግብአቶችን ስራ ላይ ማዋል ያስፈልጋል የሚል ነው። ለምሳሌ ድርቅ ተከታታይ ከሆነ ዝናብ በሚዘንብበት ጊዜ ዝናቦች መቋት ይኖርባቸዋል። ይሄን ለማድረግ ይቻላል አይቻልም የሚል ጥያቄ ባይምሮ ሲብላላ ይቻላል። ሌሎች ሀገሮች ያደረጉትን ኢትዮጵያ ውስጥ ለማድረግ ይቻላል።
ሙከራው ግን አለ። አሁን የውሃ ማቆር አስቀድመው የገለጹትን መልሶ የማቋቋምና በአስቸኳይ ደግሞ በፍጥነት እርዳታ ለማቅረብ የሚሰሩ ስራዎችን ሰንሰለቱ አለ። ኢትዮጵያ ውስጥ የሌለው የጠፋው ምንድን ነው?
አቅም ግንባታ በሚባልበት ጊዜ ራሱ ህዝቡ ግብአቶች ያስፈልጉታል፣ ስልጣኔ ያስፈልገዋል። እንዴት አድርጎ እንደሚሰራው፣ እንዴት አድርጎ እንደሚጠብቀው፣ እንዴት አድርጎ እንደሚዘጋጅ አቅሙን ጠንካራ ማድረግ ያስፈልጋል። ይሄ ፖሊሲ ኢንተርቬንሽን የሚባለው የፖሊሲ ግብአት የሚባለው ምንድን ነው? ህዝቡ ራሱ ችግሩን አስቀድሞ አስተውሎት ራሱንን እንዲችል የማድረግ ኢንተርቬንሽን ያስፈልጋል። የፖሊሲ እንትን ነው መዋቅሩ። የኢትዮጵያ ኢኮኖሚ መዋቅር እኮ አሁንም ቢሆን የገጠር ኢኮኖሚ ነው ያለው። የገጠር ኢኮኖሚ በሚባልበት ጊዜ እንግዲህ ማንን እናጎልምስ የሚለው ጥያቄ በጣም አግባብ ያለው ይመስለኛል። ስለዚህ መጎልመስ ያለበት ህብረተሰቡ ነው። ህብረተሰቡ ራሱን እንዲደግፍና ራሱን እንዲረዳ መደረግ አለበት። የውጭ እርዳታ ለምሳሌ በገፍ ይሰጣል አይደለም? የውጭ እርዳታና የአገር ውስጥ አመራር መያያዝ ይኖርባቸዋል። የምግብ እርዳታ ብቻ ሰጥቶ ችግሮቹ ይወገዳሉ የሚል እንትን እምነት የለኝም በበኩሌ። እንዲያውም የምግብ እርዳታ ብቻውን አንድን አገር ከአደጋዎች ሊከላከል አይችልም። ጠንካራ የሆነ ህብረተሰብ ለእንትን ድርቅን ወይም ደግሞ ጎርፍን ለመቋቋም የሚያስችል የህብረተሰብ እንትን ያስፈልጋል። ይሄ ደግሞ መንግስት ግብአቶችን በሚሰጥበት ጊዜ ይሄ የኤክስቴንሽን ሰርቪስ የሚባለው ለምሳሌ የአቅም ግንባታ ማጠናከር ይኖርበታል። እንደዚህ የመሳሰሉ እንትኖች ኢንተርቬንሽንስ ያስፈልጋሉ። ህዝቡ ተሳታፊ መሆን አለበት። ህዝቡ ራሱ አቅሙን መገንባት አለበት። ከዚያ በላይ ደግሞ አቶ ሄኖክ እኔ የማሳስበው የኢትዮጵያ ተከታታይ የሆነ የድርቅ እና የጎርፍ ችግር የሚያመለክተው ነገር አለ። ይኸውም ምንድን ነው? አገሪቱ ህዝቧ 101 ሚሊዮን ደርሷል። 101 ሚሊዮን ህዝብ በገጠር እርሻ ብቻ የስራ እድል ለመፍጠር አይቻልም። ኢንዱስትሪ መስፋፋት ይኖርበታል። ከኢንዱስትሪ ጋር የተያያዘ የእርሻ እቅድ መኖር አለበት። ኢንተግሬትድ የሆነ ብሔራዊ የሆነ አንዱ ሌላውን የሚደግፍ የኢኮኖሚ ስርዓት መዘርጋት አለበት። የኢትዮጵያ የተነጣጠለና አንዱ ሌላውን የማይደግፍ ሆኖ ነው ያገኘሁት።
በጣም ነው የማመሰግነው ዶክተር አክሎግ ቢራራ የልማት ምጣኔ ባለሀብት።
በጣም አመሰግናለሁ አቶ ሄኖክ።
በጣም ነው የምናመሰግነው ዶክተር አክሎግ። አንዲት ወጣት የልብስ ሰፊ እናስተዋውቃችሁ። አሁን ዘመናዊና ባህላዊ ቅዶችን አሳምራ ታቀናጃለች፣ ንድፍ ታወጣለች፣ ትሰፋለች። ስሟ ፍቅርተ አዲስ ነው። ትምህርቷ የስነ ልቦና ጥናት ቢሆንም ልብስ እንደ መቅደድና እንደ መስፋት ግን ልቧን የሳበ ነገር አላገኘችም።
ልብስን ዲዛይን ማድረግና መስፋት ከልጅነቷ የምትተገብረው የትርፍ ጊዜ ስራዋ ነበር። በስነ አእምሮ ጥናት ወይም ሳይኮሎጂ ከፍተኛ ትምህርቷን እስከ ማጠናቀቅም ደርሳለች። ፍላጎቷና ፍቅሯ ወደ ልብስ ዲዛይን በማድላቱም የልብስ ስፌትና ቅድ ትምህርቶች በመታገዝ የኢትዮጵያን የባህል ልብሶች በአዲስ አይነት ፈጠራ በማቅረብ በበርካታ የባህል ልብስ አድናቂ ዘንድ ተመራጭ ሆናለች። የፍቅር ዲዛይን መስራችና ባለቤት ፍቅርተ አዲስ፣
ዲዛይን ፋሽኔ ስለነበረ ፍላጎቴ ዝንባሌ ስለነበረ እሱን እንዲሰራዋለሁ እንጂ እንደ ፕሮፌሽን አስቤ አልነበረም። ትምህርት ቤት እየሄድኩኝ የቅድና ስፌት ዲዛይን ክላሶች ሲመጡ ሁሉንም ማር ነበረ። እኛ ሀገር ፋሽን ዲዛይን ቅርብ ጊዜ ላይ ነው እንደዚህ አይነት በዲግሪ ደረጃ የሚሰጠው እንጂ አልነበረም። እና ያንን እየተማርኩ ቆይቼ እውቀቶቹ ስለነበሩኝ እየሰራሁም ነበር። ክላይንቶችም ነበሩኝ። የተለያዩ ሾዎችንም ለፈንድሬዚንግ በተለይም ሮተራክት አለኝታ ከሚባል ክለብ ላይ ለፈንድሬዚንግ እንደዚህ አይነት ፋሽን ሾዎች ሬቶችን እናዘጋጅ ነበር። እና 2009 ላይ ግን የመጀመሪያ ልጄን ከወለድኩ በኋላ ወደ ስራው ሞር ልጆቼ ጋርም ጊዜ መስጠት ስለፈለግኩ ቅጥሩን ስራ አቁሜ ወደ ዲዛይን የራሴን ቢሮ ከፈትኩኝ። ያኔ ነው እንግዲህ ወደዚህ የተለወጥኩት።
ስንት ልጆች ነው ያሉሽ?
3 ልጆች።
እናትነት እዚህ ጋር አለ፣ ሙሉ ኃላፊነት ነው። እዚህ ጋር ደግሞ ሌላ የራስሽ የሆነ የፈጠራ ችሎታሽን የሚጠይቅ ሌላ ስራ አለ። እንዴት አድርገሽ ነው ሁለቱን የምታካሂጂው?
እናትነት ማለት በጣም ትልቅ ስራ ነው። በጣም የተቀደሰ ስራ ነው። ላይክ ጀኔሬሽን ነው የምታሳድጊው። ከዛ ደግሞ እዚህ ጋር ደግሞ እንደ ካምፓኒ ኦነር ሆነሽ ዲዛይን እያደረግሽ የሰዎችን ኦርደር እየተቀበልሽ መስራት ራሱ ደግሞ ሌላ ትልቅ ኃላፊነት ነው እና በጊዜ መጠን በጣም ብዙ ጊዜ ይሻማል። እና እኔ የተማርኩት ነገር አንድ ምንድን ነው፣ ጊዜሽን ማኔጅ ማድረግ ህይወትሽን ማስተካከል እንደሆነ ተረድቻለሁ። እና የራስሽን ስራ ስትሰሪ ደስ የሚለው እኔ ሁል ጊዜ ጊዜን ፕላን የማደርገው በልጆቼ ጊዜ ነው እና ከትምህርት ቤት እስከሚመጡ ድረስ እሰራለሁ። ትምህርት ቤት ይዤ እገባለሁ። ከዛ በኋላ ደግሞ እንደዛ እያደረኩኝ በልጆቼ ጋር ነው ፕሮግራሜን የማስተካክለው። ሌላው ትልቁ ነገር ደግሞ ምንድን ነው፣ የሚረዳኝ የሚያግዘኝ ባለቤት አለኝ። እሱ በጣም ትልቅ አስተዋጽኦ አለው። ሌላ ደግሞ ዘመዶቼ በጣም ይረዱኛል።
ከሸማኔዎቹ ጋር ያለሽ ግንኙነት ምን ይመስላል? እስቲ ስለሱ ደግሞ ንገሪ።
ብዙ ጊዜ ሽመና ከሚሰሩት ሸማኔዎች ጋር እንዴት ነው ዲል የምናደርገው? በቡድን ተደራጅተው አንድ ላይ የሚሰሩ ሸማኔዎች አሉ። ቀጥታ ነው ከነሱ ጋር የምንገዛው። ግንኙነታችንም ጤናማ የሆነ ክብር ያለው ግንኙነት እንዲሆን አስብ ነበር እና ያኔ ሲጀመር ከ6-7 ዓመት በፊት የሚሰራቸው ሸማኔዎች እስካሁን አንድ ላይ እንሰራለን እና እዚህ አዲስ አበባ የመጡትን ብቻ ሳይሆን ቻይልድ ሌበር በህጻናት ጉብልበት ስትገባ ወደዚህ የሚመጡ ከሆነ እዛ ተመልሰን ከነሱ ጋር ብንሰራ ቤተሰቦችን ልጆቻቸውን በቤተር መያዝ ይችላሉ። ደግሞ ወደ በእድገት ቴክስታይል ቫሉቼን የሚባል አንድ ፕሮጀክት ነበር እና በሱ እዛም ሄደን እዛም እየሰራን ነበር። አሁን ደግሞ አጣዋሳ የተለያዩ የተደራጁ ሸማኔዎች ጋር ሰራል እና ብዙ ጊዜ እኔ አውትሶርስ ነው የማደርገው።
የህጻናት ጉልበት ብዝበዛ በሽመና ስራ ላይ በተለይ ብዙ ህጻናት በዚህ በሽመና ላይ ተሰማርተዋል። ከሰራተኛና ማህበራዊ ጉዳይ ጋር አንድ ላይ በመሆን የልብስ ፋሽን ሾው አሳይተሽ ነበረ።
በጣም ልክ ነው።
እዛ ላይ ምን ያህል ነው ተሳትፎሽ?
በጣም ደስ የሚል እኔ ስንጀምር እኔ ያው ከሳይኮሎጂ ከዛም ቦታ ስለመጣው ለእንደዚህ ለህገወጥ ዝውውር የመጡ ልጆች እና እንደዚህ በጉልበት ብዝበዛ ላይ የነበሩት ልጆችን ስለማቅ ወደ ኢንዱስትሪ ሲሄድ ዝም ብዬ መግዛት አልቻልኩም። ተጠያቂነት መኖር አለበት እና ይህንን እያወቅ እንዴት ነው ዝም ብዬ የምገዛው ብዬ ነበረ። ከዛ በኋላ ድሮ ከምንሰራባቸው ኤንጂዎች እና ፒም ኤንሲዲፒ ሰራተኛና ማህበራዊ ጉዳይ ሚኒስቴር ከእነሱ ጋር አንድ ሾ ተዘጋጅቶ ነበር። ከዛ በኋላ ደግሞ ብዙ ሰው አያውቅም ነበር እና በጣም ኢንትረስትድ ነበሩ ሰዎች እንዲህ እንደዚህ ያለ ወይ እና ማስተማርም ነበረ። አሁን ከዛ ጊዜ ጀምሮ አሁን 2010 ላይ ነበር ያንን ያደረግነው እና አሁን በፋሽን ዲዛይነር አሶሲሽን እኔም እዛ በቦርድ ውስጥ አገለግላለሁ እና ከእነሱ ጋር በመሆን እኔ ብቻ ሳይሆን ሌሎችም በእኔ ለተጠያቂነት ያላቸው ለኢንዱስትሪው ጥሩ እንዲደርስ የሚፈልጉ ዲዛይነሮች ተሳትፈው ሰራተኛና ማህበራዊ ቢሮ ጋር የስምምነት ተደርገን እኛ ሁላችንም ሴፍ ትሬድ የሚባል ሰርቲፊኬሽን መስራት ድረስ ያስተናግዳል።
ፍቅር ተነገ በጋቢና ጠብቋት። እኛም አበቃን። ሞክቤል ሄበሮ ዝግጅታችንን መርቷል። ዲጄ ፋትሱ ሙዚቃ መርቷል። ሄኖክ ሰማግዜርና
መስታወት አራካው ተናምሽ
ሰላም ደህና ደሩ።